እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልኝ ክቡራትና ክቡራን።
መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት።
ፕሮፌሰር ሕዝቅኤል ጋቢሳና ሌሎችም ምሁራን የሚናገሩት አለ።
ዶናልድ ትራምፕ ያሸንፋል ብዬ አስባለሁ።
ለምን?
ምክንያቱም
ፕሮፌሰር መሐመድ ጣሂሮን ይዣለሁ። ማናቸው? ሲደርስ ሰዓቱ አስተዋውቃቸዋለሁ። ስለ ሰሞኑ የፕሬዚደንት ባራክ ኦባማ የሂሮሺማ ጉብኝትም ያጫውቱናል። ሙዚቃም ጊዜ እንደበቃ እንጋብዛለሁ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ አብረን እናመሻለን። እሁድ ግንቦት 21 2008 ዓመተ ምህረት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። ከ700 በላይ የሚሆኑ የፈለሱ ሰዎች ሜዲትራኒያን ባህር ላይ በያዝነው ሳምንት ሳይሰምጡ አልቀረም የሚል ስጋት አለ። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ስደተኞቹ ህገወጥ በሆነ መንገድ አውሮፓ ለመግባት ሲሉ የተሳፈሩባቸው 3 የተለያዩ መርከቦች በመሰበራቸው ነው አደጋው የተፈጠረው። 100 የሚሆኑ ስደተኞች ባለፈው ረቡዕ በሰመጠ የህገወጥ አሸጋጋሪዎች ጀልባ ላይ የነበሩ ናቸው። 550 የሚሆኑት ደግሞ ከሊቢያ ሲያመራ ባለፈው ሐሙስ በተገለበጠ ጀልባ ተሳፍሮ የነበሩ ሲሆኑ የገቡበት አልታወቀም። የኢጣሊያ ፖሊስ የሁለተኛውን ጀልባ ካፕቴን አስሯል። የጠቆሙት ከሞት የተረፉት ተሳፋሪዎች ሲሆኑ 28 ዓመት ዕድሜ ሱዳናዊ ነው ተብሏል። 3ኛው መርከብ ደግሞ ባለፈው አርብ ቁጥራቸው ያልታወቀ ሰዎችን አሳፍሮ ሰምጧል። 135 የሚሆኑ ሰዎችን ለማዳን ተችሏል። 45 አስከሬኖች ተገኝተዋል። ይሁንና ብዙ የገቡበት ያልታወቀ ሰዎች አሉ ተብሏል። በሌላ በኩል ደግሞ በመቶዎች የሚቆጠሩ ፈላሽ ሰዎች በሜዲትራኒያን ባህር ላይ ከደረሰባቸው አደጋ ተርፈው ዛሬ ኢጣሊያ ገብተዋል። አብዛኞቹ ከሰሜን አፍሪካ የፈለሱ ሲሆኑ ከ100 በላይ የሚሆኑ ሰዎች እንደሞቱባቸው ይታመናል። ባለሥልጣኖች እንደሚሉት ከቅርብ ቀናት ወዲህ ከ1000 በላይ የሚሆኑ ፈላሽ ሰዎች በተፋፈጉ ጀልባዎች ከደረሱት አደጋዎች ተርፈዋል። በአሁኑ ወቅት አውሮፓ ውስጥ በጋ በመሆኑ የባህሩ ሁኔታም ስለሚረጋጋ ስደተኞቹ አውሮፓ ለመግባት ሲሉ ሕይወታቸውን አደጋ ላይ በመጣልም ቢሆን ለመጓዝ ይነሳሳሉ የሚል ግምት አለ። የዓለም የጤና ድርጅት የአፍሪካ ክልላዊ ዳይሬክተር ምዕራብ አፍሪካ በአሁኑ ወቅት ኢቦላ በሽታ ቢከሰት ለመቋቋም በሚችልበት ሁኔታ ተዘጋጅቷል ብለዋል። ማትሺዲሶ ሞይቲ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ ስራሊዮንና ጊኒ በሽታውን የመከታተል ብቃታቸውን ከፍ በማድረጋቸው የቤተ ሙከራና የጤና ጥበቃ ስርዓታቸውንም በማሻሻላቸው ለአስቸኳይ ሁኔታ ችግር ፈጣን ምላሽ ለመስጠት የተዘጋጁ መሆናቸውን ገልጸዋል። ሞይቲ የዓለም የጤና ድርጅት የአፍሪቃ ክልላዊ ስራ አስኪያጅ የሆኑት ባለፈው የካቲት ወር ሲሆን በምዕራብ አፍሪቃ የኢቦላ ወረርሽኝ የተዛመተበት ጊዜ እንደነበር ይታወቃል። የዚህን ገዳይ በሽታ መዛመትን ለመቋቋም የሚቻለውን ሁሉ ማድረግ እንዳለብኝ ተረድቼ ነበር ሲሉ ኃላፊዋ ለአሜሪካ ድምፅ ሬዲዮ ተናግረዋል። በሽታው በ3 የምዕራብ አፍሪቃ ሀገሮች በተስፋፋበት ወቅት ከ11,000 በላይ የሚሆኑ ሰዎች አልቀዋል። የኢቦላ በሽታ በአሁኑ ወቅት ከቁጥጥር ውጭ ባይሆንም የበሽታው መታየት ሊቀጥል ስለሚችል በንቃት መከታተል እንደሚያስፈልግ የዓለም የጤና ድርጅት አስገንዝቧል። የኢራቅ የጸጥታ ኃይሎች ሙሉ ጥቃት ለመክፈት ሲሉ ፋሉጃ ከተማን በ4 አቅጣጫ ከበዋል። ይሁንና እስላማዊ መንግስት ነኝ በሚለው ጽንፈኛ እስላማዊ ቡድን ከተያዘችው ከተማ መውጫ ያጡት ሲቪሎች ሁኔታ አሳሳቢ ሆኗል። ጽንፈኛው ቡድን መንገዶች ላይ ፈንጂዎች ቀብሯል ሲል አንድ መሐመድ ነኝ ያለ ሙሉ ስሙ እንዲገለጽ ያልፈለገ የኢራቅ ልዩ ኃይሎች ወታደር ተናግሯል። ጽንፈኛው ቡድን ኢራቅ ውስጥ ካሉት ከተማዎች ሁሉ የሱኒዎች መደብር በሆነችው ፋሉጃ ረዘም ላለ ጊዜ ለመጽለቅ ችሏል። እስላማዊ መንግስት ነኝ የሚለው ቡድን በከተማይቱ ስር የሰደደ መሆኑ ታውቋል። 800 የሚሆኑ ሰዎች ከከተማይቱ ለመውጣት ችለዋል። በብዙ ሺዎች የሚቆጠሩት ሌሎች ሰዎች ግን ለመውጣት አልቻሉም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሲቪሎች በከፍተኛ ስቃይ ውስጥ የሚገኙ መሆናቸውን የሚገልጹ ዘገባዎች እንደደረሱት ገልጿል። የአፍጋኒስታን ታሊባን መሪን ኢላማ በማድረግ የዩናይትድ ስቴትስ ድሮን ወይም ሰው አልባ ተዋጊ አይሮፕላን ባለፈው ሳምንት ባካሄደው ጥቃት የተገደለ ፓኪስታናዊ ታክሲ ነጂ ቤተሰቦች ለፖሊስ ክስ አቅርበዋል። ክስ የተመሰረተባቸው የዩናይትድ ስቴትስ ባለስልጣን ስም አልተገለጸም። የዩናይትድ ስቴትስ ድሮን የታሊባኑን መሪ ሙላ ማንሱርን ኢላማ ባደረገበት ወቅት ታክሲ ነጂው ማንሱርን አሳፍሮ ይሄድ ነበር። ባሉቹስታን በተባለችው የፓኪስታን ክፍለ ሀገር ውስጥ የተተኮሰው ሚሳኤል ሁለቱንም ሰዎች ገደለ። ወንድሜ የአራት ልጆች አባት ሲሆን እጅግ ደሃ የሆነውን ቤተሰቡን የሚቀልብ እሱ ብቻ ነበር። ምንም ውስጥ የሌለ ንጹሕ ሰው ነበር ሲል የታክሲ ነጂው ወንድም እንደተናገረ ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 21 2008 ዓመተ ምህረት ምሽት ፕሮግራም ነው። በፓሪስ የአየር ንብረት ስምምነት ላይ ተመራማሪ ባለሙያ ይዣለሁ።
አንዳንድ በሶስተኛ ዓለም ሀገሮች የሚሰሩ እና ምናልባትም የሶስተኛ ዓለም ሀገሮች ኢትዮጵያን ጨምሮ ፍላጎት ለዛ ቆመናል የሚሉ ድርጅቶች እንዳይፈርሙ ቸኩለው እንዳይፈርሙና እንዳያጸድቁ የሚመክሩ አሉ። ይሄ ለምንድን ነው?
ዶክተር ጌታቸው አሰፋ ሁሉንም ይነግሩናል። አጭር ውይይት አለን። እሁድም አይደል? ጥቂት ወዝወዝ እንበል። የመስታወት አራጋው ግብዣ አለላችሁ። ማር የሆነ ግብዣ የወንዲ ማክ የኔ ማር ነው። እነሆ
የኔ ቆንጆ የኔ ሸጋ አብረን ቆየኔ ስናወጋ ቋንቋው ቢሆን አማርኛ አስቸፍርኝ ጉራጌኛ አሳይኛ ጉራጌኛ አሳይኛ ጉራጌኛ በአጫውችኛ
ባልደረባዬን መስቴትን ለግብዣዋ፣ ወንዲ ማክና ቡድኑን ለድንቅ ጣዕመ ዜማው አመሰግናለሁ። የፕሮግራሙ መሪያችን ብርሃን ኃይሉ ነች። ሶሎሞን አባተነኛ ብሬያችሁ የማመሸው። አሁን ወደ መጀመሪያው ዝግጅት እናልፋለን። በሙሉ ጌታ ኃይሉ ስም የተቋቋመው ሙሉ ፎረም ሰሞኑን አንድ ስብሰባ ቨርጂኒያ በሚገኘው የአርሊንግተኑ ሸራተን ሆቴል አዳራሽ ውስጥ አካሂዶ ነበር። የስብሰባው መነጋገሪያ የኢትዮጵያ የመሬት ስሪቶች ጉዳይ ነው። ያለፉት ምን ጎዱ? ምን ጠቀሙ? ምንስ ቢሆን ይበጃል? የመድረክ ተናጋሪ ሦስት ምሁራን ከተሳታፊና ጠያቂ ታዳሚዎች ጋር ተገናኝተው ከአራት ሰዓት በላይ የዘለቀ ወደ አምስት ሰዓት አካባቢ የሚሆን ውይይት አካሂደዋል። ጽዮን ግርማ እንደነገረችኝ እዛው ተገኝታ ነበር። ከዘገባዋ ጋር ልተዋችሁ።
መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት። የዛሬ 40 ዓመት ስር ነቀል በሚባል ሁኔታ ያለው ስርዓት ተቀየረ። ነገር ግን የኢትዮጵያ ገበሬ ህይወት ተቀየረ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ህዝብ ወደ 32 ሚሊዮን ነበር። ከ40 አመት በኋላ አሁን 100 ሚሊዮን ገብተናል። የገበሬው ማሳ በጣም ያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርስ እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ጣፈንታው ምንድነው ብለን መጠየቅ ይኖርብናል።
ዶክተር ከበራ ሰፋ ናቸው። የውይይቱ ርዕስ የተመረጠበት ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85 በመቶ በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል።
ፕሮፌሰር ብርሃኑ አበጋዝ ፕሪንስተን እና ዩኒቨርሲቲ ኦፍ ፔንሲልቬኒያ የተማሩ ከዚያም ለረጅም ዓመት በኮሌጅ ኦፍ ዊሊያም ኤን ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው።
ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅ እና ከዛ በኋላ በሚቀጥሉት 2 ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል። በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎችስ ትልቅ የሚባል ግድፈት ምንድን ነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል።
መሬት የሁሉም ናት፣ ባለቤት የላትም፣ ጉልበተኛ ሁሉ ያስከብራል የትም። የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮቱ በፊት ያለውን ለመገምገም 5 አይነት ኢትዮጵያዎች ነበሩ። የመጀመሪያው የርስት ስርዓት ነው እና ይሄ የኢትዮጵያ የርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም፣ የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬው ሆኖ የገዢው ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች። ርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለው ነው የምንጠቀመው፣ ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምኒልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ፣ ለሶማሌው፣ ለጉራጌው ብለው የፈጠሩት ስርዓት የለም። ሸዋና ወሎ የነበረው ስርዓት ነው የተስፋፋ። ሶስተኛው የደቡብ ሳዘን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ዳይቨርስ የሆነ ሃይላንድ ነው። እሱ ደግሞ ርስትንም ጭሰኝነትንም ፍሪሆልድ ቴኒዮር ሰሜን የሌለ ሸዋሙስ ሞረልስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስ የሆነ የላንድ ዩዝ ስርዓት ነው። ከዛ አራተኛው የሃይላንድና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪካሊ ኮመናል ነው፣ በግሩፕ ነው። ሽማግሌዎች ተቀምጠው የግጦሽ መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል የሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው። እና መጨረሻኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳይሆን እንደ ርስት በግለሰብነት የሚሰጥበት ትራዲሽን ነው ያለን።
ፕሮፌሰር ብርሃኑ የነበረውን የመሬት ስርዓት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ወይ የሚል ጥያቄን አንስተው በእርሳቸው እምነት መሬት የመንግስትም ነው የግልም ነው ያላለ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ።
ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴን የሆነ የአግሪካልቸራል እድገት አላሳየም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጠልፍ ፖለቲካም እንዲጠልፍ አመቻቸለት። ስለዚህ ስቴት ሃይፐር ሴንትራላይዝድ ሆነ። የመካከል ያለውን በሙሉ በዝባዥ ምናምን እያንኛ ምስለኔውን ጭቃሽሙን በሙሉ አወገዝ ነው እንዳለ ደርግ ጠራርጎ በራሱ ካድሮችና በህዝብ መካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ ኢንተንሲፋይ ያደረገው። ስለዚህ ይሄ የመሬት ይዞታ ያንን ፋሲሊቴት አደረገ። ያንን ሊያቆመው ይችላል አልከረከርም። ግን በመተወሰነ እንትን ሊገታው ይችል ነበር ባለቤትነት ቢሰጠው ኖሮ። የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል ማለት ነው። በህግ
ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳተና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል። የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነው ብለዋል።
መሬት ለኢትዮጵያ ገበሬ ባለቤትነት ይሰጠው። የከተማው መሬት በጣም ያሳዝነው ነው። የከተማ መሬት ነው አብዛኛው። የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ ለኢንቨስትመንት ያደረገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስድ የሰሩ ጥቂቶች ናቸው። ነቢ አንድ ካስድ ይሆናል። እነሱን ይጎዳል መስሎን ተራውን ህዝብ ነው ይጎዳል። ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው። መሬቱና ቤቱ ይመለስለት። ቤቱን መመለስ መሬቱን መመለስ ለኢንዲቪጁዋሎቹ ካልተቻለ ኮምፐንሴሽን ይሰጣቸው። አንዱ እኔ የምለው እሱ ነው። ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው። ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርም እና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው። አሁን ከአዲስ አበባ ብዙ ኮምፐንሴሽን ሩል የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉትና እንደገና ዘበኛ እና ለማይሆኑ እና ኮምፐንሴሽን እንኳ አድኩዌት ቢሆን በደንብ ድጋፍ መስጠት አለብን ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦኪፔሽን። ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደ ሚንታይም ደግሞ ፕሮዳክቲቭ የሆነ አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው የሰጠው ነው ምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው።
ፕሮፌሰር እዝቅኤል ጋቢሳ በአዲስ አበባ ዩኒቨርሲቲ አንደር ግራጁዌት ትምህርታቸውን ከዚያም ድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሊ ዩኒቨርሲቲ ሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው።
ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር እዝቅኤል ጋቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል።
ወሳኝነቱን በተለያየ ፍርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጥቅም፣ የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፍርጅ የምለው የጥናት ነው። እኔ ከአንደርግራጁዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው። የመሬት አዋጅ በኋላ ደግሞ የመሬት አዋጁ አስቀድሞ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በህዝብ ኑሮና በአገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው በክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሁን፣ የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይለዋል፣ ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁንም አላለቅም። እንዲያውም በጣም በከፍተኛ እና የአካደሚክ ጥናት ሳይሆን የህዝቡን ኑሮ በሚነካና የሀገሪቱን ፖለቲካና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ።
መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር እዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል።
ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው የማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው በተለይ የኢትዮጵያ አብዮት የ1974ቱን አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ ለማለት መፈልገው አሁን እንግዲህ እዚህ ላይ አንዳንድ ጊዜ የምንግባባበት አንዳንድ ጊዜ ደግሞ ኦቨርላፕ የምናደርግበት ያለው ምንድነው መሬት የስልጣንም መሰረት ነው። የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያም የስልጣንም መሰረት ነው። ኢትዮጵያ ውስጥ የአገሪቱ የአስተዳደር አወቃቀር፣ የሹመት አሰጣጥ፣ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ፣ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ፣ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ ለምሳሌ በአጼ ምኒልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆኑት። በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አይደለም፣ ለመንግስት አስተዳደር ሰራተኞች ደሞዝ ተከፍሎ አይደለም፣ መሬት ነው የሚሰጥ። መሬት ነው ደሞዝ የሚሆንላቸው። ሂድና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው። መሬቱን አይደለም አፈሩን አይደለም ይበላው፣ ከዛ ከንቱ ነው የወጣውን ነው። ግን ለዚህ አይነት አወቃቀሩም መሬት ነው መሰረታዊ የሆነው ማለት ነው። ሌላው ለማንሳት የምፈልገው እኔ የህዝብ መቆጣጠሪያ መሳሪያ ነው መሬት። መሬትን የያዘ ወይም የመሬትን ይሄ አክሰስን የሚወስን የመሬት ይዞታ ጊዜ ምን ያህል እንደሆነ የሚወስን የሚያከፋፍል ያንን መሬት የያዘ በኃይል ይሁን በህግ ይሁን የያዘ ስልጣን አለው። ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቆቅ የማይፈልገው። በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው ቀድሞ ነው ጀምሮ። የግል የነበረበት ጊዜ የለም፣ መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ መሬት ይዞታ በምልበት ጊዜ ቋንቋው ራሱ ያጥራል። ቅድም bundles of rights የተባለው ምን መብት እንዳለው እንኳን ለመናገር በአማርኛም የመብቱ ነገር ራሱ መናገሩ ይቸግራል። ይህንን ግን የሚወስነው ንጉስ ነው የነበረው። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው ስልጣኑ።
የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቅኤል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በምትመሰረትበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላዩ ላይ ሌላ ስሪት ነው የተደረገው ይላሉ።
ከአጼ ምኒልክ እስከ ኢጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው በላዩ ላይ የተደረገ። ትክክለኛ ከሆንኩኝ በሰሜን ኢትዮጵያም ርስት ነበረ፣ ጉልት የመጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት። ይሄ የተደራረበ ሌየርስ ኦፍ ስሪት ነው ያለ። መጀመሪያ የባህላዊው፣ ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው። በአጼ ኃይለስላሴ ጊዜ በ1941 ዓመተ ምህረት ላይ ከጣሊያን በሚመለሱበት ጊዜ ከዛን ጊዜ ጀምሮ በጣሊያን ጊዜ የተጎዱ ሰዎች ነበሩ፣ ያገለገሉ ሰዎች ነበሩ። እኔ በአርካይቭ ውስጥ ሰራ ነበረ። እያንዳንዱ ሰው ካስመሰከረ መሬት ያገኝ ነበር፣ መሬት ይሰጠዋል። በምንድን ነው ደግሞ የሚሰጠው? አንድ ነገር በዛ መመሪያ ውስጥ የነበረው ግብር የከፈለበት ሁሉ መሬቱን ያገኛል ይላል። ገበሬውም ራሱ አንዴ ግብር ከፍሎበት ከሆነ እና ካስመሰከረና ወረቀትም ካሳየ ባለመሬት ይሆን ነበር ማለት ነው። ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍዬበታለሁ ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋል እና እኔም ከፍያለሁ ግብር ይልና መሬቱ ላይ ባለቤት ይሆናል። ስለዚህ አርሶ አደሩም ባለቤት ይሆናል፣ ከግብር የሰበሰቡም በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው።
በኢትዮጵያ አብዮት ጊዜም የቀደመውን ሳይደመስሰው የመሬት ባለቤትነት መንግስት ነው፣ ወሳኙ መንግስት ነው ብሎ በላዩ ላይ ስልጣኑን ጫነ። መሬትን የህዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል።
መጨረሻ ላይ አሁን ያለው ያለንበት ደረጃ የማን ይሁን ታዲያ መንግስት ግን የሚለው ነገር አንድ ነገር አለው። የኢትዮጵያ መንግስት አሁን ከሱም ጋር ያሉት የሚሉት አለ። አንደኛ ታሪካዊ በደል አለ እና ታሪካዊ በደሉ ተመልሶ እንዳያንሰራራና እንዳይመጣ መንግስት አነስተኛ ገበሬዎችን መደገፍ አለበት። ይህንን ብዙዎቹ ፓተርናሊስቲክ ይሉታል፣ ግን መንግስት የሚለው ይሄንን ነው፣ ታሪካዊ በደል ስላለ። ሁለተኛ አሁንም ደግሞ ማንም ሰው መሬት መግዛት የሚችል ከሆነ መሬቱን ጠቅልሎ የመሬት ከበርቴ ስርዓት ተመልሶ ሊመጣ ስለሚችል አብሮ የሚኖረው ገበሬ፣ መሬቱ ጋር የሚኖረው ገበሬ ለመኖር እንኳን እንደማይችል ይደረጋል። ስለዚህ የኤኩቲ ችግር ይፈጥራልና ስለዚህ መያዝ አለብን ነው የሚለው። በዚህ መሰረት ነው የመጀመሪያው አብዮት ጊዜ የመሬት አዋጁ መሰረት አንዱ ይሄ ነው የነበረው። በኋላም ደግሞ የኢህአደግ መንግስት በሚመጣበት ጊዜ የመንግስትን አዋጁን አለውጥም ብሎ ሽግግር መንግስትም በኮንስቲቱሽኑም ከዛ በኋላ ደግሞ በ2000 ዓ.ም በምርጫ ላይ ይሄ ጉዳይ እንደገና ተመለሰው የሚያሰራራበት ጊዜ ይሄ የሞተ ጉዳይ ነው ያለው አቶ መለስ። በሌላ በኩል ደግሞ አይ ለግል ይሁን የግል የሆነ እንደሆነ የሚጠቅመው ነገር አለው። በተለይ የኢኮኖሚ የኢትዮጵያ ኢኮኖሚ ባለሙያዎች ማህበርና እርዳታ ሰጪዎችና የውጭ ሀገር ሰዎች እንደሚሉት የመሬት የበላይ ይዞታ ባለቤትነት አለመረጋገጥ፣ የመሬት ይዞታ የጊዜ ገደብ አለመታወቅ ፉል ስኬል ኤፊሽንሲ በመሬት ላይ እንዳይኖር አድርጎ ስለዚህ ይሄንን መለወጥ አለብን። ውጤቱን እንደው ከ2002 ድረስ ኢንቨስትመንት ከውጪ ይሄ ፎሬን ዳይሬክት ኢንቨስትመንት በእነዚህ አሁን በተጠቀስኳቸው ምክንያት አልነበረም። የውጪ ኢንቨስተሮች የሚሉት የመሬት ፖሊሲው፣ የፋይናንስ ፖሊሲው ሙስናና በተለይ ደግሞ ጠንካራ የሆነ የባለ ንብረትነት ህግ ባለመኖሩ ኢንቨስት አናደርግም ይሉ ነበር ይባል ነበር። ከ2000 ዓ.ም በተለይ ከ2002 በኋላ ግን ይሄ ነገር እየተለወጠ ነው። መሬትን በህዝብ ዘንድ የህዝብ አረጋለሁ ጠብቃለሁ ያለ መንግስት መሬትን ለኢንቨስተሮች ለመስጠት ለውጥ ህጎቹ እየተለወጡ መጡ። ህጎቹ በመንግስት ደረጃ በብሔራዊ መንግስት ደረጃ ተለውጠዋል። በክልል ደረጃም ብዙ ለውጦች ተደርገዋል። መጀመሪያ በ2002 እና 2003 ከዛ በኋላ ደግሞ ይሄ ልማታዊ መንግስት ከመጣ በኋላ በ2007 ላይ ብዙ ለውጦች የመሬት ይዞታ ላይ ለውጦች ተደርገዋል። ቴክስቱን ብቻ ብናይ አንዳንዶቹ የኮንስቲቱሽኑን የሚቃረኑ ናቸው፣ ግን ስራ ላይ ውለዋል።
ስራ ላይ ቢውልም ግን ውጤቱ ሲገመገም የግብርና ምርት አልጨመረም፣ ውጤታማነትም የለም። ለዚህ ደግሞ ምክንያቱ ለገበሬዎቹ የባለቤትነት መብት አለመረጋገጥ ነው የሚሉት አቶ እስቄል የመፍትሄ ሀሳብ ያሉትን አካፍለዋል።
ገበሬዎቹ ባለቤትነት ካልተረጋገጠላቸው በስተቀር የመሬት ባለቤትነት ስለማይሰማቸው መሬቱን አይንከባከቡትም። በፖለቲካ ደረጃ ደግሞ ገበሬዎች በሙሉ አርሶ አደሮች በሙሉ የመንግስት ውሳኔ ጠባቂዎች በሚሆኑበት ጊዜ የራሳቸውን እድል በራስ የመወሰን ችሎታቸው ይገደባል። ስለዚህ ምንድን ነው መደረግ ያለበት የሚባለው ላይ አንደኛ እኔ የምለው አዲስ ነገር አርሶ አደሩን ያማከለ የጥበበኞችና የአዋቂዎችና ኤክስፐርቶች ጉዳይ ሳይሆን አርሶ አደሩ የሚያደርገውን ነገር የሚያይ፣ ሁለተኛው ግን አርሶ አደሮቹ የሚያደርጉት ነገር አለ ገበሬ ሆነን መቀጠል አንፈልግም የሚሉበት ጊዜ አለ። ሌላ ነገር እያሳዩ የሚሄዱበት መንገድ አለ። ስለዚህ በዚህኛው ላይ ወደ ሌላ ኢኮኖሚ የኢንዱስትሪ ይሁን የሌላ መሸጋገሩ አስፈላጊ እንደሆነ እኔ ማምንበታለሁ።
በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን።
ፕሬዚደንት ባራክ ኦባማን ይዘን ወደ ጃፓን እንከንፋለን። አሁን የዩናይትድ ስቴትስ ፕሬዚደንት ሰሞኑን ወደ ጃፓን ሄደው በሁለተኛው የዓለም ጦርነት ማብቂያ አካባቢ አሜሪካ አቶሚክ ቦምብ ከጣለችባቸው ሁለት ከተሞች በአንዷ በሂሮሺማ ተገኝተው ነበር። አንድ ሥልጣን ላይ ያለ የአሜሪካ ፕሬዚደንት ያችን ከተማ ሲጎበኝ ኦባማ የመጀመሪያው ሆነው ታሪክ ሰርተዋል። ለመሆኑ የዚህ ጉብኝት ትርጉምና ቁም ነገር ምን ይሆን? ወደ ፕሮፌሰር መሐመድ ጣሂሮ ደወልኩና ጠየቅኩ። ጤና ይስጥልኝ ፕሮፌሰር።
ሰላም፣ እንዴት ናችሁ? ደህና ናችሁ?
እግዚአብሔር ይመስገን ፕሮፌሰር። ይሄ የፕሬዚደንት ኦባማ ጉብኝት ያለው ትርጉም ምንድን ነው ይላሉ?
እንግዲህ ፕሬዚደንት ኦባማ እንደሚታወቀው ከሌሎች የአሜሪካን ፕሬዚደንቶች ትንሽ ለየት ያሉ ናቸው። መልካቸው ብቻ ሳይሆን በግል ፍልስፍናቸውም ትንሽ ለየት ይላሉ። ይሄ ጉብኝት ሁለት ነገር ነው ለእኔ የሚያሳየኝ። አንደኛው በግል ደረጃ ፕሬዚደንት ኦባማ የኒውክሊየር የጦር መሳሪያን በጣም የሚቃወሙ እና ከተቻለም ዓለምን ከዛ ነጻ ለማድረግ ብዙ ጊዜ በዚህ ጉዳይ ላይ ተናግሯል። አንደኛው እሱ ነው። የኒውክሌር የጦር መሳሪያን አደገኛነት ለማሳየት እንግዲህ ከሂሮሺማ እና ነጋሳኪ የበለጠ ቦታ የለም። አንደኛው እዛ ሂሮሺማን የመረጡበት እንደሚታወቀው በሁለተኛው ዓለም ጦርነት ጊዜ በ1945 አሜሪካን የአተም ቦምብ እዛ ላይ ጥላ ብዙ ሰው 80 ሺህ ሰው ወዲያ ሞቶ ከዛም በተከታታይ ብዙ ሰው ነው የተጎዳውና
ያው ከ120 ሺህ ሰው በላይ ነው ያለቀው የሚባለው በዛ መዘዝ
120 ሺህ በላይ ነው እስካሁንም ኢፌክቱ አለ። እንግዲህ የኒውክሌር የጦር መሳሪያን ጉዳት መጥፎነት አደገኛነት ለማሳየት ሂሮሺማ ጥሩ ቦታ ስለሆነ ነው አንደኛው እሱ ነው ሂሮሺማ የተመረጠበት። ሁለተኛው ደግሞ ፕሬዚደንት ኦባማ ፕሬዚደንት ከመሆናቸው በፊትም ፕሬዚደንት ሆነውም ብዙ ጊዜ ተናግሯል ከተቻለ ዓለምን ከዚህ አደገኛ የጦር መሳሪያ ነጻ ለማድረግ ብለው ብዙ ጊዜ ተናግረው ነበር። ግን የእርሳቸው ደጋፊዎች አብዛኞቹ እንደሚታወቀው የሊበራል ዴሞክራትስ በዚህ መስክ ብዙ አልተሰራም የፕሬዚደንት ኦባማ ጊዜ አሁን እንግዲህ ማለቁ ነውና ኦባማ ምንም ሳያረጉ ነው ጊዜያቸው ያለቀው የእርሳቸው የፕሬዚደንትነት ዘመን ማለት ነውና እነሱንም እንግዲህ በተቻለ መጠን ትንሽ ሳትስፋይ ለማድረግ ይመስላል ይሄ ንግግር ሂሮሺማ ተመርጦ ሂሮሺማ ላይ እሳቸው የተናገሩት ለዚህ ለሁለት ነገር ይመስለኛል።
ሌላው ማንሳት የምፈልገው ጥያቄ ፕሮፌሰር መሐመድ ዩናይትድ ስቴትስ ይሄንን ቦምብ ሂሮሺማና ናጋሳኪ የጣለቻቸውን ሁለት ቦምቦች አስመልክቶ ዓለም ብዙ ንግግሮችን ሲያደርግ ቆይቷል ባለፉት 60ና 70 አመታት ከሁለተኛው የዓለም ጦርነት ወዲህ። ግማሹ ስለ አሜሪካ ክፋትና ጭካኔም ይናገራል፣ ግማሹ ደግሞ የሰዎችን ህይወት ለማትረፍ ሲባል የተወሰደ እርምጃ ነው ብለው ከአሜሪካውያን ወገን ያሉ ተንታኞችም የሚናገሩ አሉ። የተለያዩ የተደበላለቁ ሐሳቦች ናቸው የሚነሱት። በዚህ ጉብኝታቸው ወቅት ፕሬዚደንት ኦባማ በንግግራቸው ወቅት ውስጣቸው ጸጸት እንዳለ ቢታወቅም በግልጽ ይታያል። የሙታኑ ድምፅ ወደ እኛ ይጮሃል ይጣራል እያሉ ነበር ሲናገሩ የነበረው፣ ግን ይቅርታ አልጠየቁም።
ይሄ እንግዲህ ትንሽ የተዘበራረቀ ነገር አለው። ፕሬዚደንት ኦባማ በ2009 ጃፓንን ጎብኝተው እንደምታስታውሰው ጎንበስ ብለው የጃፓንን ንጉስ ሰላም በማለታቸው ብዙ ተቃውሞ ነበር የገጠማቸው አሜሪካ ውስጥ
በጣም ከሪፐብሊካን ወገን
ያ እንደውም እሳቸው ያኔ ይቅርታ ለመጠየቅ ሁሉ ወስኖ ነበር ይባላል። ዊኪሊክ ከዛ በኋላ ያወጣው መረጃ እንደሚገልጸው የእሳቸው አማካሪዎች ይሄ ጥሩ አይደለም፣ ጃፓን ውስጥ ብዙ ግሩፖች አሉ የአሜሪካንና የጃፓንን የጦርነት ወይም የሚሊተሪ አላያንስ የሚቃወሙና አሜሪካን ይቅርታ ከጠየቀች እነዚህ ሰዎች ኢምቦልደንድ ይሆናሉ፣ እንደውም ጉልበት ያገኛሉ፣
ይጀግናሉ
እና ይሄ አያስፈልግም እና እንደውም ፕሬዚደንት ኦባማ በቃ የአሜሪካን ይቅርታ እሳቸው ጉብኝት ሲያደርጉ ብዙ ቦታ ይቅርታ ይጠይቃሉ ተብሎ አሜሪካ ውስጥ ብዙ ተቃውሞ ነበር የገጠማቸው።
ሰሞኑን ሁሉ ተቃዋሚዎቻቸው ይቅርታ ጠያቂ ፕሬዚደንት እያሉ ሲተቿቸው ነበር።
ይቅርታ ጠያቂ ፕሬዚደንት እያሉ ብዙ ጊዜ እንትን ይወቀሱ ነበር እና ይቅርታ መጠየቁ ትንሽ የተዘበራረቀ ነገር አለው። ግን ፕሬዚደንት ኦባማ ፐርሰናሊ እምነታቸው ፕሬዚደንት ከመሆናቸው በፊትም ፕሬዚደንት ሆነውም ይሄ የኒውክሌር ጦር መሳሪያ እስካለ ጊዜ ድረስ በስህተትም ወይንም ስትራቴጂክ አድቫንቴጅ ለማግኘት አንድ ሀገር ወይንም አንድ ግሩፕ ይሄንን መሳሪያ መጠቀሙ አይቀርም ጊዜ እንጂ ይሄ መሳሪያ ዓለም ላይ እስካለ ጊዜ ድረስ አንድ ሀገር ወይንም አንድ ግሩፕ በተለይም ፍርሃቱ አሁን ያለው እነዚህ አሸባሪ ቡድኖች ይሄንን መሳሪያ ይሄ ደርቲ ባምብ የሚሉት በደንብም ያልተዘጋጀ ግን
ቆሻሻ ቦምብ ማለት ነው።
የስ የቆሻሻ ቦምብ መጠቀም ስለሚችሉ ይሄ ነገር ሪስኩ የሚጠፋው በማሳነስ ብቻ ሳይሆን ይሄንን ኮምፕሊትሊ ከዓለም ላይ በማጥፋት ነው የሚል የግል ፍልስፍና ያላቸው ፕሬዚደንት ናቸው። በዛ በኩል ምናልባትም የመጀመሪያው የአሜሪካ ፕሬዚደንት ሊባሉ ይችላሉ እና ይሄም ሆኖ እንደምታውቀው ነው እንግዲህ የአሜሪካን ፖለቲካ የአሜሪካ ፕሬዚደንት ብቻውን የፈለገውን ነገር ማድረግ ስለማይችል ብዙ ተቃውሞ ስላለ፣ ቅድም እንደጠቀስከው ደግሞ ይሄንን ቦምብ አሜሪካን ጃፓን ላይ የተጠቀመችው እንዲሁ ሰው ለመፍጀት ሳይሆን እንዲያውም ይሄንን ቦምብ በመጠቀማቸው ብዙ ሰው ተርፏል። ምክንያቱም እንደምታስታውሰው የሁለተኛው ዓለም ጦርነት ጊዜ ጃፓንን ሜንላንድ ለመውረር በጣም ያስፈራ ነበር። ልጆች ሁሉ ሰልጥነው መሳሪያ ተሰጥቷቸው ሴቶች፣ አዛውንቶች በቃ እናልቃለን ብለው እንደዛ የጃፓንን ትልቋን ሀገር ማለት ነው ጃፓን እንደምታውቀው ብዙ ደሴቶች ናቸው እና ይሄንን ከማድረግ you know so ይሞታል እንግዲህ ይሄንን ኒውክሌር ቦምብ መጠቀም አለብን ተብሎ ነው እንደዛ የተጠቀሙትና እንዲያውም ሰው አስሩፏል ይሄ ቦምብ ነው የሚሉት የአሜሪካን ፕሬዚደንቶች ከዚህ በፊት ያሉት ማለት ነው ሃሪ ትሩማንም ይሄንን እንደቀላል አይተው አይደለም ጃፓን ላይ ተጠቀሙትና ይሄንን ይቅርታ መጠየቅ ይሄንን ሁሉ ያፈርሳል እና አሜሪካን ተጠያቂ ያደርጋል ኢሜል ፍራቻ ስላለ ነው ይሄ ትንሽ የተዘበራረቀ ነው ያልኩ ለዚህ
በዚህ በሄሮሺማና በናጋሳኪ ላይ የተጣሉት ቦምቦች የመጀመሪያም የመጨረሻም ናቸው ከነሱ በፊትም ከነሱ በኋላም አልታየም የኒኩለር ጦርነት ወይም የአቶሚክ ቦምብ ሌላ አጋጣሚ በአሁኑ ጊዜ ዓለም የሰበሰበችውና ያጠራቀመችው አቶሚክ መሳሪያ ኒኩለር መሳሪያ ካላት 0.08 ከመቶ የሚሆነው እንኳን በአጋጣሚ ቢፈነዳ ኒኩለር ክረምት የሚባል ነገር ይፈጠርና ዓለም አሁን በመናውቃት ሁኔታ መቀጠሏን ታቆማለች የሚል የጥናት ጽሑፍ በቅርቡ አንብቤ ነበር። እርሶ ከተመራማሪነቶ በተጨማሪ የፖለቲካም ሰው ነዎት እንወደው ዓለም መለስበታለው ለመሆኑ ዓለም ስጋት አላት ብለ ያስባሉ ወደ ኒኩሌር ግጭት ለተገባም ትችልበት አጋጣሚ ይኖራል ወይም በተሳሳተ መንገድም ቢሆን አሁን ያላት የኒኩሌር አቅም ጥፋት ሊያደርስ ይችላል ብለው ያስባሉ?
እንግዲህ ይሄ ነገር የሚቆይ ከሆነ ደግሞ ይሄ ፕሮሊፈሬሽን የሚሉት ብዙ ሀገሮች የኒኩሌር መሳሪያ ባለቤትነት እየተስፋፋ በሄደ ቁጥር አደጋውም እንደዛ እየጨመረ እየተባዛ ነው የሚሄደው እና ይሄ ነገር እስካለ ጊዜ ድረስ የጊዜ ጉዳይ እንጂ ይሄ መሳሪያ ስራ ላይ መዋሉ የሚያጣይቅ አይደለም። ችግሩ የአጸፋ ችግር ነው። አሁን እንበልና ሰሜን ኮሪያ አሜሪካን ላይ አንድ ቦምብ ብትወረውር አሜሪካ ደግሞ አጸፋ ትመልሳለች። ከዛ በኋላ ቻይና አለች። ይሄ ነገር እንደዛ እያለ ዓለምን ከባድ አደጋ ላይ ሊያደርሳት ይችላል። ችግሩ ያ ነው። የአቶሚክ ቦምብ ተወርውሮብህ ካለህ ዝም አትልም። ይሄ እንደ ሌላ መሳሪያ አይደለም። እንደ ታንክ ከተተኮሰብህ አንተም የታንክ ትተኩሳለህ፣ አንድ ሁለት ሰው ነው የምትገለው። ይሄ ብዙ ሰው የሚገል መሳሪያ ስለሆነ አጸፋን የሚጋብዝ ነው። እዛ ላይ ነው እንግዲህ አደጋው። ትልቅ አደጋ ነው። አንዱ ነው አንተ ቅድም እንዳልከው አንድ ቦምብ ከተጣለ አጸፋ ይመጣል። ከዛ በኋላ ሌሎች ደግሞ አላያስ ስላለ አሁን አሜሪካን ኖርዝ ኮሪያ ላይ አቶሚክ ወፐን ብትጠቀም ቻይናም ደግሞ አለች። የእነሱ ደግሞ የእንጀራ አባት ቻይና ነው የኖርዝ ኮሪያ። እና አጸፋ ስላለ በጣም አደገኛነቱ ይሄ የኒውክሌር ወፐን ይሄ አጸፋነቱ።
ስለዚህ አይመጡም እንትተሽ ይመጣሉ ያዥ ነው እና ምንጊዜም ቢሆን ስጋቱ አደጋው አለ ነው እያሉን ያሉት።
የሰዓት ጉዳይ እንጂ ይሄ የጦር መሳሪያ ጨርሶ ካልጠፋ ጊዜ ድረስ ማቴማቲካል ፕሮባቢሊቲ አለ ማለት ነው። ይሄ ነገር ስራ ላይ ይውላል። የሆነ ሀገር የሆነ ቡድን ይሄን ነገር መጠቀሙ አይቀርም። እና በፊት ኒውክሌር ወይም አቶሚክ ቦምብ የምንለው ራሽያና አሜሪካን ብቻ ነበሩ እሱ አባቶች። እና እነሱ ደግሞ ሪስፖንስብል ናቸው፣ ምክንያቱም የእሱን አደጋ ስለሚያውቁ። በቀዝቃዛው ጦርነት ጊዜ ማድ የሚሉት ፍልስፍና ነበር። ማድ ማለት ሚውቹዋሊ አሹርድ ዲስትራክሽን፣ ይህንን ቦምብ ተኩሰህ አንተም አትርፍም፣ ስለዚህ አትተኩሰውም ማለት ነው። ግን አሁን ያሉት እነዚህ ሮግ ኔሽንስ ወይንም ደግሞ ሪስፖንስብል ያልሆኑ እንደ ኖርዝ ኮሪያ፣ ኢራንም በከፊሉ
ኃላፊነት የላቸው የሚጎድላቸዋል ተብለው በአሜሪካ የሚወነጀሉ አሁን
ያ ኃላፊነት የሚጎድላቸውና የእነሱ መንግስት ደግሞ ስቴብል ያልሆነ
የተረጋጋ ያልሆነ
ለምሳሌ ፓኪስታን እንደምታየው ብዙ ጊዜ መንግስታቸው ይቀያየራል። እና እንደዚህ አይነት ሀገር ላይ እጅ ከወደቀ ይሄ መሳሪያ ዞሮ ወይ እነሱ ይጠቀሙታል ወይ ደግሞ ለእነዚህ ቡድኖች ይሰጧቸዋል። እነሱ ደግሞ ሀገር የላቸውም፣ ይህንን አጸፋ መመለስ ስለማይቻል እነዚህ አሸባሪ ቡድኖች ይህን መጠቀም ይችላሉ።
ማን እጅ ላይ ሊወድቅ እንደሚችል መገመት አስቸጋሪ ስለሚሆን ማለት ነው።
መገመት አስቸጋሪ ነው። ለዛ ነው ይሄ አቶሚክ ቦምብ ካልጠፋ ስጋቱ እየጨመረ እየተባዛ ነው።
ለመሆኑ አሜሪካ ቅድም እንደገለጹልኝ ከተክለ መንግስትነት ክብሯ ከኩራቷ ሌላ ይቅርታ ብትጠይቅ ያን ጊዜ ለደረሰው ጥፋት የሚያስከትልባት መዘዝ አለ? በገንዘብም ይሁን በሌላ በማንኛውም መንገድ
አንደኛ ክብሯ ነው። ከክብርም አልፎ ይሄንን ኒውክሌር ቦምብ እኛ የተጠቀምነው ህይወት ለማትረፍ ነው የሚባል ናሬቲቭ ለሰባ አመት ማለት ነው ከ1945 እስካሁን ይሄ እንደዚህ አይነት ናሬቲቭ ነው ያለው እና ይሄንን ደግሞ ስታፈርስ ብዙ የፖለቲካ መዘዝ ጣጣ አለው። አንዱ እሱ ነው። ሁለተኛ ደግሞ ይቅርታ ከተጠየቀ ካሳ የሚል ነገር ሊመጣ ይችላል እና እስካሁን ለደረሰው ለሞተው ሰው ለአየር መጥፋት ለሬዲየሽን ይሄ ሁሉ በጣም ብዙ ገንዘብ ሊያስፈልግ ስለሚችል እሱን ደግሞ አሜሪካን እንደምታውቀው በአሁኑ ጊዜ ትልቅ እዳ ውስጥ ነው ያለችው እና ሌላ እዳ በእዳ ላይ መጨመር ሊሆን ይችላል። ትልቁ ነገር ግን አሜሪካን ለሰባ አመት ካራመደችው ናሬቲቭ ይወጣል ማለት ነው እና ይሄ ደግሞ አሜሪካን እንደ ጦር ወንጀለኛነት ሊያስጠይቃት ይችላል።
እስቲ በግል የእርስዎን እንደ ፖለቲካ ሰው አስተያየቱን ልጠይቆት፣ አሜሪካ መጠየቅ አለባት ይቅርታ ወይስ የለባትም? እርስዎ በፖለቲካ ስርዓት ውስጥ ለመግባትም የሚወዳደሩ ሰው ስለሆኑ በአጋጣሚ ሆኖ የት እንደሚወድቅ አይታወቅም ይሄ ጥያቄ፣ እርስዎ ጅምላ ሊወድቅ ይችላል።
እኔ አሜሪካን እንግዲህ መመለስ ካለብኝ ይሄን ጥያቄ ይቅርታ መጠየቅ የለባትም ነው የምለው። ምክንያቱም ይሄንን መሳሪያ አሜሪካን የተጠቀመችው አንደኛ ራሷን ለመከላከል ነው እንደምታስታውሰው ሁለተኛውን ዓለም ጦርነት የፓሲፊኩን የጀመረችው ጃፓን ናት። ፕሮ ሃርበርን መጀመሪያ ያጠቃችው ጃፓን ናት። ሁለተኛ ደግሞ እኔም ማምንበት ይሄንን ፕሬዚደንት ትሩመን እንደ ቀላል አይተው አይደለም ይሄንን መሳሪያ የተጠቀሙትና ብዙ ነገር አይተው ጸልየው የእሳቸውን ባዮግራፊ አንብበን ከብዙ የጭንቅላት ውጣ ውረድ በኋላ ነው ይሄንን ለመጠቀም የወሰኑትና እሳቸውን ደግሞ እኔ ሰከንድ ገስ ማድረግ አልችልም እና የተጠቀሙት እሳቸው ናቸው። የተጠቀሙበት ምክንያት ይሄ መሳሪያ በጣም አሰቃቂ ቢሆንም በጊዜው በአሁኑ ስታንዳርድ ሳይሆን ከሰባ አመት በፊት በነበረው የፖለቲካ ሁኔታ ጀስቲፋይ ሊደረግ የሚችል ነገር ስለሆነ ቲንክ አሜሪካን ይቅርታ መጠየቅ ያለባት አይመስል።
ፕሮፌሰር መሐመድ መቼም ወደዚህ ጥያቄ በቀጥታ ነው ወደ ጉዳዩ የገባሁት እና ይሄንን ትንታኔ ሲሰጡን አንዳንድ አድማጮቻችን ለመሆኑ ማን ናቸው እንደዚህ አይነት ትንታኔ የሚሰጡን በምን ስልጣን ነው የሚሰጡን የሚል ጥያቄ የሚያነሱ አድማጮች ሊኖሩ ይችላሉ እና እስቲ ስለ ራስዎ ትንሽ እንገሩኝ፣ ስለ የት እንደሚሰሩ ማን እንደሆኑ ስለ ፖለቲካው ህይወቶ ትንሽ አጫውቱኝ እስቲ።
እኔ እንግዲህ የዛሬ 29 አመት ነው ከሀገር የወጣሁት። የምኖረው ቴክሳስ ነው። ብዙ ዘመን የኖርኩት እዚህ ነው። ሚኒሶታ ለአንድ 3-4 አመት በ1990ዎቹ እዛ ኖር ያለሁ። 4 ልጆች አሉኝ። የኢኮኖሚክስ መምህር ነኝ። ዶዶላ በምትባል ትንሽ ከተማ ነው። ዶዶላ ማለት
ኦሮሚያ ውስጥ
ከአዲስ አበባ ወይም ከፍንፍኔ ተነስተ ወደ ጎባ ስትሄድ አለውም ለሃይዌይ ዋቤን ተሻግረህ አንድ 5 ማይል ስትሄድ መንገድ ላይ ነው ያለችው። አሁን ማደግ ትልቅ ከተማ ሳትሆን አትቀርም።
እስቲ ወደ ፖለቲካው ህይወቶ ልመለስና በዩናይትድ ስቴትስ ፖለቲካም ውስጥ ያለው ተሳትፎ በቀላል የሚታይ አይደለምና ያስታውሱን እስቲ እሱን ምን እንደሚመስል።
እንግዲህ በ2014 የሚድተርም ኤሌክሽን
ነው፣ የመካከለኛ ጊዜ ምርጫ፣ የዛሬ 2 አመት የነበረው ማለት ነው።
2 አመት ማለት ነው። ሚድተርም የሚባለው ያኔ የፕሬዝደንትነት ምርጫ ስለሌለ
ፕሬዝደንት ኦባማ ተመርጠው በሁለተኛው የምርጫ ስልጣን ዘመናቸው በሁለተኛው አመት የተካሄደ ነበር።
በሁለተኛ አመታቸው ማለት ነው። ኮንግረስ ያው በየ2 አመቱ ይመረጣል እና ያኔ ለአሜሪካን ሴኔት ከቴክሳስ ኢንዲፔንደንት እጩ ሆኜ ተወዳድሬ ነበር።
የህግ መወሰኛ ምክር ቤቱ አባልነት
ብዙ ሰው የሚያገኝ ያኔ ነበር።
እና እንዴት ነው አሁንም አሉ ፖለቲካ ውስጥ?
አሁን ፖለቲካ ውስጥ እንደዛ አክቲቭ አይደለሁም። ፓሪ ውስጥ ትንሽ አክቲቭ ነኝ።
የትኛው ፓርቲ?
ዴሞክራት ፓርቲ ሆኛለሁ። እንግዲህ አሁን
ከነጻ ከገለልተኛነት ወደ ዴሞክራቲክ ፓርቲው ገብተዋል ማለት ነው?
ወደ ዴሞክራቲክ ፓርቲ ገብቻለሁ።
የመወዳደር ሀሳብ አለዎት ወደፊት?
እንግዲህ እያሰብኩበት ነው። የቴክሳስ በርጩማ የሴኔት በርጩማ የዛሬ 2 አመት ደግሞ ሌላ ይከፈታል። የቴድ ክሩዝ ማለት ነው። ቴድ ክሩዝ ያውቀዋል ሰው።
ለፕሬዚደንትነት ሲወዳደሩ ቆይተዋል።
የቆዩት የእሳቸው በርጩማ የዛሬ 2 አመት ክፍት ይሆናል።
ስለዚህ ከእሳቸው ጋር መልሰው መጋጠሙ አይቀርም ማለት ነው።
እያሰብኩበት ነው እንግዲህ አልወሰንኩም።
እስቲ አንድ ማን ይሆናል መጪው የዩናይትድ ስቴትስ ፕሬዚደንት ብለው ያስባሉ?
ዶናልድ ትራምፕ ያሸንፋል ብዬ ያስባለሁ።
ለምን?
እሱን ደግፋለሁ ማለት ሳይሆን ምክንያቱም የፖለቲካን ሕግ ጥሷል ዶናልድ ትራምፕ። ብዙ ነገር ተብሏል። ይሄን ነገር እንደዚህ አለ ዶናልድ ትራምፕ በቃ መውደቁ ነው ሲባል 16 ሰው አንድ በአንድ ገልብጦ ይሄ እሱ ናምኒ ሆኗል። በቀደም ለት 1237ቱን ድምጽ አገኝቷል እና የፖለቲካ ህግ እሱ ላይ የሚሰራ አይመስልም። ሰውየው የፈለገውን ነገር ይላል፣ እንትን ላይ ስትሄድ ደግሞ አፕሩቫሉ ይነሳል። ብዙ ሰው እንደሱ ሲናገር
ነው የመውደቂያ መውደቂያውን እያዘጋጀ ነው ማለት ነው። ዶናልድ ትራምፕ ላይ ግን አይሰራም ይሄ ህግ፣
እሱ ላይ አልሰራም። እና አሁን ሂለሪን ደግሞ የድሮ የፕሬዚደንት ክሊንተንን ታሪክ እያነሳ ብዙ ነገር እየሰራ ነው ሰሞኑን እንደሰማኸው።
ግን እስካሁን ድረስ
እሱ የማሸነፍ እድሉ ከእሷ የተሻለ ይመስለኛል።
ግን እስካሁን ድረስ ባለው የህዝብ አስተያየት ግምገማ ሂለሪ ክሊንተን በብዙ አጋጣሚዎች በብዙ ትንበያዎች እየቀደሟቸው ነው ያሉት። ምርጫው ዛሬ ቢሆን ሂለሪ ክሊንተን ናቸው የሚያሸንፉ የሚመስለው።
ምርጫው ዛሬ አይደለማ፣ ችግሩ ያ ነው።
ምን የሚለውጠው ነገር ይኖራል ብለው ያስባሉ? እስከዛ
ይሄ የፕራይመሪ ሲዝን ነው። የፕራይመሪ ማለት የጥሎ ማለፍ ማለት ነው፣
በየፓርቲያቸው
ማለት ነው። እሱ ካለቀና ሁለቱ የዲሞክራትና የሪፐብሊካኑ እጩዎች ሲገናኙ የተለየ ይሆናል። ያኔ ቴሌቪዥን ላይ አድቨርታይዝመንት ይመጣል። ህዝቡም ልብ ብሎ መከታተል የሚጀምረው ገና ነው እና ያኔ ብዙ ነገር ይቀየራል። እና ዶናልድ ትራምፕ እንደምታስታውሰው እሱ ሲጀምር አይ ዝም ብሎ ነው አሁን ይወጣል አሁን ይወድቃል ሲባል ነው እዚህ የደረሰ እና በጣም ጠንካራ ሰዎችን ነው ጥሎ የመጣው እና የእሱን እንትን መገመት አይቻልም። ቅድም እንዳልኩ ነው የፖለቲካን ህግ የጣሰ ሰው ስለሆነ እሱን መገመት በጣም አስቸጋሪ ነው። እና እኔ እንደሚመስለኝ ከአሁን በፊት እንዳየነው ከሆነ እሱ ላይ ኔጌቲቭ አድቨርታይዝመንት ማይሰራ ስለሆነ ሌላ ምን ማድረግ ይቻላል?
አፍራሽ ፕሮፓጋንዳ ዶናልድ ትራምፕ ላይ አይሰራም። ራሳቸውም የሚሰሯቸው አፍራሽ የሚባሉ ንግግሮች እሳቸው ላይ መልሰው አይሰሩም።
የምታስታውስ ከሆነ በጣም ፈኒ እንትን አንድ ጊዜ የተናገረው ማንሃተን ቆሜ ሰውን በጥይት ብመታ
ፒያሳ ላይ ቆሜ ሰው በጥይት ብመታ የማለት ያህል ነው
እና
እኔ ነው የሚመርጠኝ ሰው ለእኔ ነው ድምፅ ፎክረዋል።
እና እንደዛው እንትኑ ያን የተነሳ
እውነትም እኮ አላቆማቸውም እኮ ይሄንንም ብለው አልቆመም። ለሳቸው ይሰጥ የነበረው ድጋፍ በሪፐብሊካን ፓርቲ ውስጥ
ከዚህ የበለጠ ብዙ ነገር ተናግሯል። በቀደም ዕለት ሂለሪ የተናገረችው ነገር ደግሞ ሌላ በጣም የሚያስቅ ነገር፣ ይሄ የሃውዚንግ ክራይሲስ የቤቶች ዋጋ የወደቀ ጊዜ 2008-2009 ጊዜ ዶናልድ ትራምፕ ብዙ ቤቶችን በርካሽ ገዝቶ እንደዚህ ሰውን የበዘበዘ ሰው ነው ምናምን ብላ ሂለሪ ተናገረች እና የእሱ መልስ ምን ነበር መሰለ? ቤት ሲረክስ የማይገዛ ማን ነው አለ። ሌላ ሰው ቢሆን ይሸሻል።
ሌላ መከራከሪያ ነው የሚያበጀው።
እና አልቻሉትም ዶናልድ ትራምፕ።
የሚገርም ነው። ለማንኛውም ፕሮፌሰር መሐመድ ጣሂሮ እንግዲህ ወደፊት የእርሶንም የፖለቲካ ሕይወት እየተከታተልን እንደዚሁ ለሕዝብ እናሳውቃለን። በእንደዚህ አይነት እንቅስቃሴዎች ውስጥ አስተያየቶችንም እየተመላለስን እንጠይቃለን። ለዛሬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ደህና እምሽው።
እኔም በጣም አመሰግናለሁ።
ደህና እምሽው። ፕሮፌሰር መሐመድ ጣሂሮን አመሰግናለሁ። እጃቸው መለሳለሁ በሌላ ዝግጅት። ባልደረባዬ ሱራፌል ሽፈራው ዲጄ ቫትሱ ነው። አንዲት ልቅም ያለች ቆንጆ ዘፈን ልጋብዝልሃለኝ። እኔም በለው አልኩት፣ እርሱም አለው። ተጋብዙለት።
አልበዛም ወይ መፋዘዙ ነቃበሉ፣ አልበዛም ወይ ማንቀላፋት ኃላፊነትን መዘንጋት ዛሬ፣ አልበዛም ወይ መፋዘዙ ነቃበሉ Zamoy kiti mata zala finat na zangar. Dunzaze bore ya let kam ya le free. Dunzaze ba chafara ya la la ma ya la sara. Dunzaze ba kathama sau ya sau bicha ya sama. Information ta wat mata awo bicha ta fata.
You mean I do our deep side?
artificial የድንቂቱ ዘሪቱ መልእክት ነው። አመሰግናለሁ ዲጄ ፋትሱ ለግሩም ግብዣ። ወደ ተከታዩ ዝግጅት ልሰዳችሁ። የዓለም መሪዎች የዛሬ 5 ወር ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለአመታት የታገሉለትንና በከፍተኛ ጉጉት ሲጠብቁት የነበሩትን የአየር ንብረት ስምምነት አጽድቀዋል። የ177 ሀገሮች መሪዎች በተባበሩት መንግስታት ድርጅት ዋና ጽህፈት ቤት ኒውዮርክ ላይ በተዘጋጀ ስነ ስርዓት ተገኝተው በስምምነቱ ሰነድ ላይ ፊርማቸውን ካኖሩ እነሆ ሙሉ ወር ደፈነ። እስካሁን ያንን ሰነድ የየሀገሮቻቸው የሕግ አውጪና የሕግ አስፈጻሚ አካላት እያጸደቁ የየራሳቸው ሕግጋት አካል ያደረጉ ሀገሮች ቁጥር ግን በጣት የሚቆጠር ነው። ኢትዮጵያን ጨምሮ የተጣደፉትን ያህል ያላጸደቁት ብዙ ናቸው። ለምን? የተፈጥሮ አካባቢ ጉዳይ ተመራማሪና በካናዳው ካልጋሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ ትንታኔ ያላቸው።
በጣም ጥሩ ነው። አሁን እንግዲህ እንዲያውም መጀመሪያም የፓሪስ ስምምነት በሚስማሙበት ወቅት አንዱ ይጠበቅ የነበረው በተግባር የሚውለው በስራ ላይ የሚውለው በአውሮፓ አቆጣጠር በ2020 ስለነበረ ጊዜ ያው ተሰጥቷል ለመፈረምም ለማጸደቅም። እና አሁን እንዲያውም የምናየው ምናልባት በአሁኑ አካሄድ እና በተለይ ደግሞ እናጸድቃለን በሀገራችን የመወሰኛ ምክር ቤቶችም ውስጥ እናጸድቃለን ብለው ቃል የገቡ ሀገሮች የጀመርነው የአውሮፓ አመት ከማለቁ በፊት ስንደምረው ተስፋ የሚሰጥ ነገር ነው ከማጸደቅ አንጻር። ስለዚህ ምናልባት እንዳልከው አሁን ወደ 16 ሀገሮች እንደዚህ ያጸድቀዋል። እነዚህ ያጸደቁት ብዙም እዚህ ግባ የሚባሉ አይደሉም። እንደምታውቀው በስራ ላይ እንዲውል 2 ጥንድ መስፈርቶች ነው ያሉት። አንዱ ቢያንስ 55 የሚሆን ሀገራት መፈረምም ማጸደቅም አለባቸው። በሁለተኛ ደረጃ ደግሞ ጥንድ ነው እና አብሮ የሚሄደው መንታው መስፈርት ከጠቅላላው የዓለማችን የልቀት መጠን 55% የሚወክሉ ሀገራት ከሚያጸድቁት ውስጥ መግባት አለባቸው እና ይሄ እንግዲህ አንድምታ ያለው ጥንድ መስፈርት ነው፣ ሆን ተብሎ የተቀመረ ነው። እና እነዚህ 16 ሀገሮች አሁን ያጸደቁት ብዛታቸው 16 ሲሆን እንጂ ምናልባት 55 ሊሞላቸው ትንሽ ነው የቀረው እንኳን ብንል 55ቱ ቀርቶ 5% አይሞላም።
አዎ፣ ለምሳሌ እኮ እንደ ቤሊዝ አይነት ሀገር አጸድቃለች፣ ዜሮ ነው፣ ምንም የምታበረክተው የለም። እንደ ባርቤዶስ አይነት ሀገር ካጸደቁት መካከል ነው ያለችው። እንደ ግሪናዳ አይነት ምንም የማያዋጡ ለብክለቱ ሀገሮች ናቸው ያጸደቁት።
በትክክል እና በመዘዝ ደረጃ ግን ካየ ነው ያው ምናልባት የሆነ ጥሩ እርምጃ መውሰድ ካልቻለን በዓለም አቀፍ ህብረተሰብ ያው ምናልባት የመጀመሪያዎቹ ተጠቂዎች የሚሆኑ ሀገሮች ናቸው ያጸደቁት። እና ግን ጥሩነቱ ምናልባት እንግዲህ በተስፋ ደረጃ ማለት ነው አሜሪካም ቻይናም አመቱ ከማለቁ በፊት ከሚያጸድቁት ሀገሮች ናቸው ተብሎ ይጠበቃል። እንግዲህ የአሜሪካው ያው ብዙ ጥያቄዎች ይነሳበታል፣ በቃል ደረጃ ግን እንደዛ አለ። ስለዚህ የአሜሪካና ቻይና ካጸደቁ ወደ 40% የልቀቱ መጠን የሚሸፍኑ ሀገሮች ናቸው። የብዛት ጥያቄ የሚነሳ አይመስለኝ፣ ምክንያቱም ወደ 75 የሚሆኑ ሀገራት በአንድ የመፈረም ማጸደቅ የሚችሉ ናቸው፣ ኢትዮጵያም ጨምሮ ማለት ነው።
እንዳሉት ዶክተር ጌታቸው እነዚህ አሁን በየሀገሮቻቸው ፓርላማዎች ስምምነቱን የራሳቸው ሕግ አድርገው ያጸደቁ ሀገሮች ምንም የማያዋጡ ናቸው። እዚህ ግባ የሚባልም ቢያዋጡ እንኳን ከ0.01 እና የመሳሰሉት ያላቸው ናቸው። በጉዳት ደረጃ ግን ግንባር ቀደም ተጠቂዎች የሚባሉ የደሴት መንግስታትን የመሳሰሉ ናቸው፣ ትንንሽ መንግስታት ናቸው። ነገር ግን እንደዛው ብዙ ተጎጂ ሆነው እንደውም ትግሉን ሲመሩ የነበሩ ከአፍሪካም ቢሆን ከፊት ሆኖ ሲንቀሳቀሱ የነበሩ ሀገሮች እስካሁን ድረስ የአገራቸው ህግ አካል አላደረጉም ወይም ራቲፋይ አላደረጉም ይሄንን ስምምነት፣ ኢትዮጵያን ጨምሮ ማለት ነው። ኢትዮጵያ እንደውም የአፍሪካንም እንቅስቃሴ የምትመራ ሀገር ነበረች። እንደዚሁ ከነበራቸው መነሳሳት ጋር ሲተያይ ስምምነቱ ፓሪስ ላይ ጸድቆ 5 ወር በሆነው ጊዜ እንደገና ኒውዮርክ ላይ ተፈርሞ 1 ወር አልፎት እያለ ለምንድን ነው ወደ ኋላ የሚቀሩት እነዚህ ሀገሮች? ለምንድን ነው እስካሁን ድረስ ባለው ጊዜ ወዲያው ወስደው የሀገራቸው ህግ አካል ያልሆኑት? 55% ድርሻውን ባያዋጡ እንኳን 55 የሚሆነውን ቁጥር ሊያሟሉ ይችሉ አልነበረም ወይ? ምንድን ነው ችግራቸው እነዚህ ሀገሮች እስካሁን ድረስ እንደዚህ የሚያጓትቱበት?
ይህ እንግዲህ ጥሩ ጥያቄ ነው። አሁን ዋናው ነገር በስራ ላይ እንዲውል የሚያስፈልገው ሁለቱም በአንድ ጊዜ መሟላት ሲቻል ነው እና አሁን 55 ሞልቶም ቢፈርሙ 55%ን ስለማይሞሉ ቢያንስ 1-2 አሜሪካና ቻይናን ምናልባት ደግሞ የራሽያ ሪፐብሊክ እንድ ጃፓን ከሌሉበት ወደ ተግባር አይሄድም። ስለዚህ እንዲያውም አንዳንድ በሶስተኛ ዓለም ሀገሮች የሚሰሩ እና ምናልባትም የሶስተኛ ዓለም ሀገሮች ኢትዮጵያን ጨምሮ ፍላጎት ለዛ ቆመናል የሚሉ ድርጅቶች እንዳይፈርሙ ቸኩለው እንዳይፈርሙና እንዳያጸድቁ የሚመክሩ አሉ። ይሄ ለምንድነው? እንደሚታወቀው አሁን የአሜሪካም የጠቅላይ ፍርድ ቤት ልቀት በተመለከተ ኦባማ አስተዳደር ወስኖት የነበረውን በ29 ክፍለ ግዛቶች ጠያቂነት እንዲቆም ለጊዜው ጋብ እንዲል በመደረጉ ምክንያት ምናልባት ዋይት ሃውስ የሚገባው ፕሬዚደንት ማን ነው ከሚለው አንጻር ብዙ ጥያቄዎች ስላሉ እንዳልኩትም ደግሞ አስቀድሜ ጊዜም ስላለ አለመቸኮልን የመረጡ ይመስለኛል። ያ ደግሞ በራሱ መጥፎ አይደለም። እንዳልኩት 90 ቢሞሉ ቢፈርሙ ቢያጸድቁም 55% መሙላት ስለማይችሉ መጠበቅ አለባቸው። በነገራችን ላይ በአሁኑ ሰዓት ይህን በምነጋገርበት ሰዓት በሆን ላይ ስብሰባ አለ።
አዎ፣ እሱንም አነሳሉታለሁ ብዬ ነበረ። ምንድን ነው የእሱም አካሄድ? እሺ፣
ምናልባት የበሆኑ ስብሰባ ላይ አንዳንድ ለውጦች ከመጡ በተለይ ካሁን በፊት ቃል የገቡ ሀገራት የበለጠ ቃል እንዲገቡ በተለይ ደግሞ የተግባራዊ አፈጻጸሙ ላይ የፋይናንስ ጉዳዩ ላይ እነዚህ ነገሮች ዝርዝር ያለ የተግባር እንቅስቃሴ አካሄዶች ስለሚወያዩበት ለሁለት ሳምንት ማለት ነው የእሱን ውጤትም የሚጠብቁ ሀገራት ይኖራሉ የሚል ጥርጣሬ አለኝ።
እነዚህ ሀገሮች እንዳሉት ትርጉም ባይኖረውም የሚያዋጡት ነገር የፖለቲካ ግፊት ለማሳደር ምን ያህል ጉጉት እንዳላቸው፣ ምን ያህል ተነሳሽነት እንዳላቸው ለማሳየት ይረዳቸው እንደሆነ በሚል ነው እንጂ በእርግጥ እውነት ነው እንዳሉት ብዙ ትርጉም ያለው ላይሆን ይችላል የነሱ ድርሻ። ግን እስቲ አሁን ያነሱልኝ ደጋግመው የአሜሪካ ጉዳይ አለና በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በዚህ ዓመት መጨረሻ አካባቢ ዩናይትድ ስቴትስ ይህንን ሕግ የራሷ ሕግ ታደርገዋለች ወይም ራቲፋይ ታደርገዋለች ብለው እንደሚያምኑ ተናግረው ነበረ። እርስዎ በቅርብ ይህንን ጉዳይ የሚከታተሉ ተመራማሪ ኖትና በእርግጥ የዩናይትድ ስቴትስ መንግስት ወይም ኮንግረሱ ይህንን ነገር ያጸድቀዋል ብለው ያስባሉ ያምናሉ?
እኔ አይመስለኝም።
ዶክተር ጌታቸው ብዙ የሚሉት አለ፣ ጊዜው አልበቃለ። በሌላ ዝግጅት በሳምንት ውስጥ ይዣቸው መለሳለሁ። ለዛሬ አመሰግናቸዋለሁ። አሁን ግን ዲጄ ፋትሱ ጸዳ ያሉ ከሚላቸው ዘፈኖች ለስንብት የምትሆን ዳንዳሾ የዶርዜ ጭፈራ ጋብዟችኋል። አስገኘው አሽኮ አስጌ ነው ተጫዋቹ።
Damo y gitako, dorze taro Panes gadis shine nasaru So what? Gendos, botos, kamos tanara Aske!
Ahun, yezina matakale in nababal. ኢራን ከሳውዲ አረቢያ ጋር ስምምነት ላይ ደመድረስ ባለመቻሏ ዜጎቿ በዘንድሮው የሐጅ በዓል ሊሳተፉ እንደማይችሉ የሀገሪቱ መንግስት ሚዲያ ዘግቧል። የባህልና የእስላማዊ መመሪያ ሚኒስትር አሊ ነጃቲ ውሳኔው የተደረገው የኢራን ልዑካን በያዝነው ዓመት በሚከበረው ሐጅ ስለሚኖረው ሁኔታ ከሳውዲ አረቢያ ጋር ለመደራደር በሄዱበት ወቅት ሳውዲ አረቢያ ባሳየችው ባህሪ ምክንያት ነው ማለታቸውን ኢርና የተባለው የኢራን የዜና አገልግሎት ጠቁሟል። የሳውዲ አረቢያ ምላሽ ለማግኘት እስካሁን ባለው ጊዜ ጠብቀናል። በድርድሩ ወቅት ባሳዩት ባህሪና በፈጠሩት መሰናክል ምክንያት የኢራን ተወላጆች በያዝነው ዓመት በበዓሉ ሊገኙ አይችሉም ብለዋል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አደል አል ጁቤር በበኩላቸው ኢራን ዜጎቿ የሆነ ሰልፍ የማካሄድ መብት እንዲኖራቸውና የተለየ ሁኔታ እንዲያገኙ ያቀረበችው ጥያቄ በሐጁ በዓል ትርምስ ሊፈጥር ስለሚችል ተቀባይነት የለውም ብለዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ለዛሬ በዚሁ እንሰናበታለን። ሰሎሞን አባተ ነኝ። በየስፍራው ባልደረቦቼ ስም ጤና ይስጥልኝ። በደህና ደሩ።
This program has come to you from the Voice of America, Washington.